ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ሚያዝያ 29 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና በማስከተልም ለትግራይ ምሁራን የተሰጠውን ማሳሰቢያ እናሰማለን። በመጨረሻም ከአቶ አያሌው መንገሻ ጋር ያደረግነውን ቃለ ምልልስ ክፍል 4 አሰምተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል።
በኢትዮጵያ ያለው ቀውስ አዘል የፖለቲካ ሁኔታ የሚጠይቃቸው ምላሽ መስጠት መጀመር ሲገባ አዲስ ጠቅላይ ሚኒስትር የተባለው ሹም ሽርሽር ማብዛቱ አነጋጋሪ ሆኗል ተብሏል። ሁሉም የፖለቲካ እስረኞች ይፈቱ፣ ወደ ዲሞክራሲያዊ ሽግግር እርምጃዎች ይጀመሩ የሚሉት ጥያቄዎች መልስ ሳያገኙ አዲሱ ሹም ወዲና ወዲያ መዞሩና ጊዜና ገንዘብ ማጥፋቱ አነጋጋሪ ሆኖ ተገኝቷል። ወደ ኬንያ ተጉዞ ይህ ነው የሚባል ቁም ነገር ላይ ተዋይቶ ፍሬ ያላገኘው የወያኔ ሹም አብይ ሱዳንም ከኢትዮጵያ መሬት እንድትለቅ በመጠየቅ ፋንታ የጋራ ወታደራዊ እንቅስቃሴ አብሮ ለመጀመር አሁን ካለው ነፍሰ ገዳይ ኦማር በሽር ወታደሮች ጋር ተስማምቶ ተመልሷል። በጅቡቲ ስለ ወደብ አጠቃቀም ያደረገው ሙይትና ስምምነት የቀድሞው የአሜሪካ የውጭ ጉዳይ ሚኒስትር ባዘዘው የተባበሩት አረብ ኤሚሬትስ በቀይ ባህር ወደቦች ወታደራዊ ሰፈሮችን ማቋቋም ማብዛቷ ለጥቅማችን አይበጅም ባለው መሰረት ነውም ተብሏል። የተባበሩት አረብ ኤሚሬትስ ከሳውዲ ጋር ሆና አሰብንም የተከራየች ብትሆንም በሶማሊያ የምታደርገውን ወታደራዊ እንቅስቃሴ አሜሪካም እስራኤል የሚወደዱት አይደለም ተብሏል። ከዚህ በተያያዘ በመቋዲሾ ቱርክ ግዙፍ የጦር ሰፈር መገንባት መጀመሯን የሶማሊያን ፖሊስ አሰልጣኝ መሆኗም ራሱን የቻለ ውጥንቅት ፈጥሯል ያሉት ታዛቢዎች የወያኔ ጠቅላይ ሚኒስትር ስለ አካባቢ ሁኔታ በቂ ግንዛቤ እንደሌለውና በውጭ ጉዳይ መስክ ተቆጣጣሪውን ስዩም መስፍንና ወርቅነህ ገበየሁን ቢሆን ችሎታቸው ትንሽ ነው ሲሉ አስገንዝበዋል። ስዩም መስፍን የውጭ ጉዳይ ሚኒስትር በነበረበት ወቅት መግለጫ ሳያቀር የሚጽፉለት በእንግሊዝ መንግስት የተሰጡት አማካሪዎች እንደነበሩም ተጠቅሷል። የወያኔው ጠቅላይ ሚኒስትር በቅርቡ ወደ አሜሪካ ዋሽንግተን ዲሲ አቅንቶ በዚያ ያሉትን ኢትዮጵያውያንና በተለይም ድጋፍ የሰጡትን ክፍሎች ሰብስቦ ለማነጋገር እቅድ ይዟል ተብሏል። በዋሽንግተን ያሉ ከወያኔ ጋር የሚተባበሩ ክፍሎች ይህንን ስብሰባ እያዘጋጁና ከወያኔ ሊሰብሩ ፍላጎት ያሳዩትን እያነጋገሩ ነው የሚልም መረጃ አለ። ከዚህ በፊት በሀገር ቤት ያሉ ተቃዋሚዎችን ማነጋገር መቅደም ነበርበት ያሉ ታዛቢዎች ይህም እቅድ የማይመለከታቸውና ወያኔ የሚጠላቸው ቡድኖች እንዳሉም ጠቁመዋል። ከጉዞ በፊት ለሽንገላ በሚል አንድ የተቃዋሚ ቡድን መሪን ሊፈታ ማቀዱ ሊታወቅ ተችሏል። በአሜሪካ ቆይታው የወያኔ ጥብቅ ወዳጅ የሆኑትን ባለስልጣኖች ያማማቶ ሱዛን ራይስ፣ ቪኪ ሃድሰን በሃይማኖት የሚገጥሙትንም የአሜሪካ ሴኔት አባሎች ተገናኝቶ ለማነጋገር ወስኗል የሚል መረጃ አለ። በዋሽንግተን ነዋሪ የሆኑ ኢትዮጵያን የተቃውሞ ሰልፍ ያደርጋሉ ተብሎ ይጠበቃል። የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ ባወጣቸው ሁለት መግለጫዎች አንድ በኢትዮጵያ የፕሬስ ነጻነት እንደታፈነው ብሎ ያጋለጠና ያወገዘው ሲሆን በደቡብ አፍሪካ ጆሃንስበርግ ከተማ በቅጥረኛ ነፍሰ ገዳይ የተገደለውን ገዛኸኝ ገብረ መስቀልን በተመለከተ ለዚህ ወንጀል ተጠያቂው በኤምባሲ አማካኝነት ወያኔ ነው ብሎ ከሷል። ወያኔ ከዚህ ቀደም ሁለት ስደተኞችን ማለትም ጃተኔ አሊንና አፈወርቅ አለምሰገድን ከሀገር ነፍሰ ገዳዮችን አስመጥቶ የገደለና በሌሎችም ላይ በናይሮቢም በካምፓላ ኡጋንዳም ከሶስት ያላነሱ ሙከራዎችን አድርጎ እንደከሸፈበት ገልጿል። ውስጥ አዋቂዎች ወያኔ አጸፋውን ካላገኘ ግድያውን ይቀጥላል እንጂ አያቆምም ብለው የተቹ ሲሆን ወያኔ በህዝብ ተቃውሞና ትግል ምንኛ በቀቢጸ ተስፋ እንደተወጠረም እያሳየ ነው ብለዋል። የወያኔ አገዛዝ በአባይ ግድብ ላይ ያለውን ግንባታ በተመለከተ አንድ ርምጃ በዚያው ሁለት ወደ ኋላ የተባለበት መሆኑን መጋለጡን ታዛውሽ ተቆዋል። ከዚህ በፊት ስራው ከሰባ ከመቶ በላይ ተጠናቆ ባለፈው ዓመት ያበቃል ሲል የነበረውን ዘንግቶ በሰሞኑ ደግሞ 66 በመቶ ስራው ተጠናቋል ሲል ውሸቱን ተርትሯል። የግድቡ ስራ በሁለት ሶስት ዓመት ደረጃ የዘገየው የሜቴክ ኃላፊ የነበረው ጀነራል ክንፈ በፈጠረው ችግርና የግቦ ስራ መሆኑ እየታወቀ ስራው ገስግሷል የሚለው ውሸት ማንንም ማሳማኝ ሳይሆን ቀርቷል። ጀነራሉ ትቦቹ ከየቦታው አስመጥቶ ሳይገጥም ቀርቶ ኢትዮጵያን ኪሳራ ማትረፋለች ያሉ ውስጥ አዋቂዎች አሁን ዋናው ችግር ለግንባታው አስፈላጊ ገንዘብ አለመገኘቱ ነው ሲልም ተቆሟል። ሰራተኞች ደሞዝ ሳይከፈሉ የቆዩ ቢሆንም አድማ እንዳያደርጉ ከባታሊዮን በላይ ጦር መጥቶ እንደሰፈረም ሊታወቅ ተችሏል። ወያኔው ጀነራል ክፈ ከሙስና ክስ ለማምለጥና ስራ ለቀቅ ያለ ቢሆንም የሜቴክ ስራ አደናቃፊነትና በሙስና መጨማለቅ የሚቀጥል እንጂ የሚቆም አለመሆኑን የፖለቲካ አዋቂዎች ተናግረዋል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ለትግራይ ምሁራን ማሳሰቢያ እንደገና የሀገራችን ጉዳይ ሁሉንም የሚመለከት መሆኑ እንዳለ ሆኖ በስሙ የሚነገድበት የትግራይ ህዝብን በመወከል ምሁሮቹ ያላቸው ኃላፊነት ከባድ ነው። ከዚህ ቀደም በሀገራችን የብሔር ጭቆና ሰፍኗል ይባል በነበረበት ጊዜ ምሁራን በአጠቃላይና የማዕከል አገር ምሁራን በተለይ ብዙዎቹ የመደብ ጥቅማቸውን ትተውና ከሰፊው ህዝብ ጎን ተሰልፈው ተሰውተው ለእኩልነቱ ትግል ምሳሌ ሆነዋል። አማራው ተጠቃሚ ነው የሚለውን የነወያኔ ልፈፋ በማመን ተጠቅመናል እውነትም ገዢ ህዝብ ሆነናል ብለው እጅ አጣጥፈዋል ተቀመጡም። ለሁሉም መብት መከበር ታግለው ከጎኑ በመሰለፍ ከፍተኛ ዋጋን ከፈሉ እንጂ በዘመነ ደርግ የራሳችን መንግስት መጣ ብለው ከጎኑ የተሰለፉት ዛሬ ኢትዮጵያዊ አይደለንም መንገንጠልባዮቹ ናቸው። የጎንደር፣ የጎጃም፣ የአዲስ አበባ፣ ሐረር፣ ድሬዳዋ፣ አስበተፈሪ ወዘተ ወጣቶች የከፈሉትን መስዋዕትነት ያስታውሳል። ወያኔ ለስልጣን የበቃው የትግራይ ጠባብነትን ባንዲራው አድርጎና ህዝብ ላይ ጥላቻን ፈልፍሎ ነው። ሸዋ ዘውዱን ቀማን የሚለው ቀረርቶ ማርክሲስት ሆጃይስት ነኝ ከሚለው በፊት የመጣና ትግሉንም ስልጣኑንም ያጀበው ነው። ወያኔ ርዕዮቱ ጠባብ ብሔረተኛነት ነበር፣ አሁንም ነው። ምዕራቦቹ የግራ ክንፍ ኃይል ነው ብለው አራቆትም ውሸቱን መሆኑን ጠንቅቀው ስላወቁ ለምዕራቡ ተገዥና ተጎንባሽ መሆኑ ገና ከተዋቱ ስለነቁበት ኢትዮጵያን ለማዳከም የተቋቋመ ኃይል መሆኑ ስለገባቸው በመሆኑም በረሃቡ ሰበብ አድርጎ በሚሊዮኖች የሚቆጠር ገንዘብ ረድተውት ሰላዮቻቸውም እንዲረዱት አድርገው አጥፈውና ደግፈው ለስልጣን አብቅተውታል። ይህን ሀቅ አሌ የሚል ካለ ምናልባትም ራሱ ወያኔ ብቻ ነው። ወያኔ እንዳገዛዝ የትግራይን ህዝብ የሚወክል ሳይሆን ለአደጋ የሚያጋልጥ ከይሲ ኃይል ነው ስንል ገና ስልጣን ሲይዝ ጀምሮ የተናገርነው ሀቅ ነው። የትግራይ ተወላጅ ሆነው ለኢትዮጵያ የተሰውተም የኢሃፓም የኢድህም ታጋዮች ያለቁ ይመስል እነሆ ዛሬ አዲሱ ሹም የነሱን ታሪክ ሳይጠቅስ ወያኔ ለኢትዮጵያ ተሰዋላት ብሎ ሲቀጥፍ አድምጠነዋል። ወያኔ ታገለው ለወያኔ በግንጠላና ጥበት መርሃ ግብር መሰረት ነው። በኢትዮጵያ ድርጅቶች የነበሩት የትግራይ ተወላጆች የታገሉትና የተሰውት ለኢትዮጵያ። የደብረ ጽዮንና የአዲሱ ሹም ትረካ ቃና ለዛቢስ ልቦለድ ነው። በወያኔ ስልጣን መብቃት የተከሰተው ሌላ አሳዛኝ ክስተት የትግራይ ሞራል ባብላጫው ከወያኔ ጎን መቆምና የጥበት ሰለባ መሆን ነው። ይህ የሚካድ ሀቅ አይደለም። የወያኔን ጸረ አማራነት በመቀበል በወያኔ ወንጀል ተካፋይ የሆኑ ምሁሮች ቁጥር ጥቂት አይደለም። ወያኔ የትግራይን ህዝብ ነጥሎና ሙሉ በሙሉ በቁጥጥሩ ስር አስገብቶ ሊገዛው ላቀደው ተባባሪ ሆነዋል። በጸረ ወያኔ ሰልፍና ትግል ድራሻቸውም ጠፍቷል። በየተቋሙ መስሪያ ቤት በኃላፊነት ተሹመው ወይነዋል ማለትም ይቻላል። ይህ የብዙሃኑን የኢትዮጵያ ህዝብ ጥላቻ በትግራውያን ላይ ማምጣቱና ለአደጋ ሊዳርጋቸው መቻሉ የሚታወቅ ነው። ነገሮች ከከፉ እንገነጠላለንም የሚያዋጣ አማራጭ አይደለም። አማራን ሆነ ሌሎች ህዝቦችን እናጠፋለንም ቅዠት ነው። ለሙሶሎኒም ያልሰራ ለነ አባይና ስፋት ሊሆን የሚችል አይደለም። ወያኔ የትግራይን ህዝብ ለጥፋት እየዳረገው ነውና እንቆረቆርለታለን የሚሉ ተወላጆቹ ሊከላከሉለት ይጠበቃል። ወያኔን ደግፎ ዘረኛና ጠባብ በመሆን ሳይሆን ከኢትዮጵያ ህዝብ ጎን በመቆምና ዘረኛውን ወያኔ በመታገል የትግራይን ህዝብ ኢትዮጵያዊነት በማድመቅና በመጠበቅ ነው። ይህን በጊዜ መረዳትና በተያዘው ጎጂ አቋም ላይ ፈጣን እርምት ማድረግ ይበጃል እንላለን። ጆሮ ያለው ይስማ። ጨው ለራስህ ስትል ጣፍጥ ሁኔታም እንዳይገባ ማለት ነው። በወያኔ የተሰለፉ ሁሉ መስራቾቹም ሆኑ ቀጣዮቹ የኢትዮጵያ ጠላቶች ሆነው የባጁ ናቸው። ለኛ ጀግናዎች የትግራይ ተወላጆች የወያኔ መሪዎችና አባላት አይደሉም። እነሱማ ትግላቸው ኢትዮጵያን ለመገንጠል ለማጥፋት ነበር፣ አሁንም ነው። እነሱማ በኢሃፓና በኢድህ ላይ የዘመቱት እነዚህ ድርጅቶች ለኢትዮጵያ ቆሙ ታገሉም በሚል ነው። የትግራይ ጀግና ልጆች ለኢትዮጵያ ብለው ትላንትም ዛሬም ታግለው የተሰውት ናቸው። በወያኔ እጅ ወድቀው በውድቅት የተገደሉና ደብዛቸው የጠፋውን ነው። ከወያኔ ጋር በጎንደር ጎጃም ተፋልመው የተሰውት የትግራይ ተወላጆች አባሎቻችን ናቸው። ቡከኑ መለስ፣ የጃተኔ አስገዳይ ኃየሎም፣ ጸረ ኢትዮጵያው ስብሃትና አባይ አይነቶቹ የኢትዮጵያ ልጆችም ጀግኖችም የሚባሉ አይደሉም። ከነዚህ ጭራቆች ጎን መቆም ራስንም ህዝብንም ለአደጋ ጋልጦ መስጠት ነውና ይህን ጎጂ አቋም ይወገድ ይቁም በሚል ማሳሰቢያና ጥሪ በተለይ ለትግራይ ተወላጅ ምሁራን በየጊዜው አቅርበናል። አሁንም የወያኔ ውድቀት እየመጣ ባለበት አደጋውን ተረድቶ በጊዜ አለመታረምና ከህዝብ ጎን አለመቆም የተፈራውን ጥፋት የሚያመጣ መሆኑ ግልጽ ነው። እነ ስብሃት፣ ስዩም፣ አባይ፣ አዜብና ጥቂት ወያኔዎች በበሉ ዋጋ ከፋይ መሆን የለበትም። የትግራይ ህዝብ ኢትዮጵያዊነት በጥቂት ጋጠወጦችና ዘረኞች ሊሰረዝ የሚችል አይደለም። ታሪክ ሰርቶ የቆየውንም የአማራን ህዝብ በልዩ ወያኔያዊ ጥላቻ ማጥፋት ማውደም የሚቻል አይደለም። ጸረ ኦሮሞነት፣ ጸረ ህዝብነት ውጤቱ በራስ ላይ ጥፋትን ማስከተል ነውና ይህም ብዙ ሳይቆይ ባጭር ጊዜ የሚታይ ነውና ፈጠን ብሎ መታረም፣ ከወያኔ መራቅ፣ ከወንጀል መቆጠብ ያስፈልጋል። በትግራይ ጣሊያንን የረዱ ባንዳዎች በብዛት የነበሩ ቢሆንም በርካታ አርበኞች የነበሯትም ምድር ናት። የትግራይ ምሁራንም በኢትዮጵያዊነት ለሀገራቸው ሲዋደቁ ነው ታሪክ የሚያስታውሳቸው። የምናቀው ታሪክ ሆኖ ሳለ እንክርዳዶች ራሳቸውን ወያኔ ብለው ትግራይንም አገራችንንም ለጥፋት ዳረጉ። ትግላችን ጸረ አማራ ነው ብለው በይፋ በተነሱ ጊዜም ደሃው አማራም ቢሆን ከጭቆናው ትርፍራፊ ስለሚያገኝ ጨቋኝና የጭቆናው ደጋፊና ተጠቃሚ ነው በሚል ዘረኝነታቸውን ማጠየቂያ ሊሰጡ ሞከረው ነበር። ከመጀመሪያው ገዢ ህዝብ ብሔር የሚባል ነገር የለም፣ ከአቅም የተጣላ ነው ያልናቸውን ስናስታውስ ይልቅስ በአሁኑ ጊዜ የትግራይ ተወላጆች ከወያኔ አገዛዝ ተረፍ መረፍ እያገኙ ነው፣ ለጨቋኙም ወያኔ ድጋፍ እየለገሱ ነው ብንል ሐሰት ሊባል የሚችል አይደለም እንላለን። ከዚህ ተነስተን ግን የትግራይ ህዝብ የኢትዮጵያ ጠላት ነው ከሚል ወያኔያዊ መደምደሚያ አልደረስንም። በወያኔና በትግራይ ህዝብ ምሁራን መሃል መፈራቀቅ ካልታየ፣ ሰምረው በጥበት አንድ ሆነው ከተጓዙ፣ በህዝብና በወያኔ በገዢው ቡድን መሃል ልዩነት ማየት የተሳነው ህዝብ ሊፈረድበት አይገባም። ስህተቱና ድክመቱ የህዝብ አይደለምና ይህን በሚገባ በመገንዘብ ነው የትግራይ ምሁራን ጠባብነትን ትተው አገራዊ ግዳጃቸውን እንዲወጡ በተደጋጋሚ ስንጠራቸው ስናሳስባቸው የቆየ ነው። ዛሬም ይህንኑ እያደረግን ነው። የአድዋ ምርጥነትን ሳይሆን የኢትዮጵያዊ ወርቅነትን መምረጥ ያስፈልጋል። አዲሱን ሹም ተብዬ ትግራይ ወስደው ሲያስቀባጥሩት ያዋረዱት ራሳቸውን ብቻ ነው። ሹሙ በቁጥጥራቸው ያለ ነውና ጃዝ በል ሲሉት ጃዝ የሚል ነው። የሚያሳዝነው ያ ሁሉ ደም ተገብሮ ስንቱ ለጋ ወጣት በወያኔና ተለጣፊዎቹ ህይወቱ ተቀጥፎ ተገልብጠው ከወያኔ ጉያ መፍትሄ ይመጣልናል በሚል ጮቤ ረጋጮች መፍላታቸው ነው። ከተመክሮ አለመማር ይሏል ይህ ነው። የትግራይ ምሁራንም የመንቂያ ጊዜያቸው አሁን ነው። እንዳገዛዝ ወያኔ የሚያገግምበት ሁኔታ የለም፣ አክትሟል። የጊዜ ጉዳይ እንጂ ይወድቃል። አወዳደቁ የትግራይን ህዝብ በማይጎዳ ኢትዮጵያንም በማይጎዳ መንገድ መሆኑ ይመረጣል። ኢትዮጵያ እፍኝ በማይሞሉ በለስ በቀናቸው ከሃዲ ውርጋጦች የምትፈርስ አትሆንም። በቃ
ታሪክም ነታችን በባንዳ ይቅርታ አው ይቅርታ ይቅርታ ጠይቁ ወያኔ አንገታችንን በገመራ ስሮ ሲጎትተን እያያያችሁ ዝም ወያኔ ባደባባይ ሲያርድ የህፃናት ጭንቅላት በጥይት ሲያፈርስ እያያያችሁ ዝም ወያኔ መሬታችንን ነጥቆ ሲያፈነቃቅለን እያያያችሁ ዝም ወያኔ ታናሽ ወንድም አይሲስ ሜዲትራኒያን ባህር በደማችን ሲያቀላ እያያያችሁ እየሰማችሁ ዝም ወያኔ ልጇን በጥይት ገሎ እናት ሬሳው ላይ እንድትቀመስ ሲያደርግ እያያያችሁ እየሰማችሁ ዝም አቤት 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 ኮያኔ ሳንጃ ግድያም ግርፋት ከመያፈሰው ደም ከመያጠፋው ነፍሳት የናንተ ዝምታ አይቶ አለማየት ልባችንን ወጋው ሆኖ ልርፍለት አው ልባችንን ወጋው ሆኖ ልርፍለት እኮ ኮያኔ በልጥኛ የተወዳ ነው በተማሩ ውሾች አድርባይ ልክስክስ በከርስ አደሮች ነው እና ይቅርታ ጠይቁ አዘነ አቀፈ አፈረጠም ጣለ አረዳ ሳረደ ቢላ ማቀበለ ተሸማ ምነጠቀ ቅርጫ ተካፈለ እጅና እግሮቹ በንጹሃኖች ደም እስከራሱ ድረስ ይከፍላል ብድሩን ለወረወረው ነፍስ እናም ይቅርታ ጠይቁ ሆኖስ ከተገኘም የውያኔ ሸበጥ ሞርያ ፎጣ መጠየቁ አይቀርም ይጨለማ ገፎ ብርቅን ሲመጣ ይቅርታ እንጠየቅ እስከ መቼ ድረስ ወያኔ ሲያል ምንም ፈጅ ሆናችሁ ወገንን ሲያረድ ሀገር ሲበታትን ቅርጫ ተካፍላችሁ በተራበው ዜጋ በየእስር ቤቱ በተወረወረው ወገብ ላይ ቆማችሁ እኮ እስከ መቼ አስሮና ቀጥቶ በሳት እያጋየ ጆሮአችሁ እየሰማ አይናችሁ እያየ እስከ መቼ ድረስ ለፋሽስት ወያኔ መጣፊያ የምትሆኑ ልክ እንደ ጠመኔ እሪያ ለዚህ ለበሰበሰ በአራቱም ማዕዘን በቃን የተባለው የፋሽስት ርክም እንኳንስ ለእናንተ ለራሱም አይጠቅም ይቅርታ ጠይቁ አሁን እንጠየቅ እናንተ ባሪያ ሁናችሁ አትሙቱ ይቅርታ ጠይቁ ከህዝብ ጎን ቁሙ አሁን ነው ሰዓቱ ከፈኑ የጅብ ቆዳ ከሆነው ወያኔ አይነ ላፈር ብሎ በሸሽ ነው ይሄኔ ስሩ ከደረቀ ቅርፊት እንኳን ካጣ ከመርዛሜ ጅብ ጥላ ወያኔ ከሚሉት አረምን አይናውጣ ይሄን ነው እንጂ እድሉን ተጠቅሞ ይቅርታ መጠይቅ ወደ ህዝብ ጎራ ፈጥኖ መቀላቀል ከወያኔ ጋር ገሃነም ከመጓዝ አፍሮ ከመቃጠል ኧረ ይቅርታ ጠይቁ ይቅርታ ጠይቁ አሁን ነው ሰዓቱ ፈጥናችሁ አምጡ ከወያኔ ጉያ ሳይነጋ ለሊቱ በጊዜው ከሆነ በበደሉ ሰዓት ህዝብ ማሪ ነው አውዝ ማሪ ነው ይቅርታ ይቀበላል አይፈጽምም ቅጣት እናም ይቅርታ ጠይቁ በህዝባዩ ማበል የቆማችሁበት ስራችሁ ሳይናድ የምትሰሩለት ወያኔው ስራ ሳይገባ ከጉድጓድ ከቀብሩ አፋፍ ላይ አሁን ላጥ በሉ ከዚህ ጎን አብሩ አብራችሁም ሳሉ አሁን ነው ጊዜያችሁ ካምሯችሁ መፋቅ ወያኔን ማስወገድ ይቅርታ ብላችሁ ከህዝብ ጎን መቆም ከህዝብ መዛመድ አንድ ሜትር ተኩል ክብ ሳይሆን ወደ መድ አሁን በጨለማው ከህዝብ ወግናችሁ የናረበኔ በቃ ካራራችሁ በደማችን ጸጥቶ ሲወገድ ጨለማ ከተንኮታኮተ ግዴው ካለፈማ ቀላ ቀሉን ተውት ይቅርታ ብትሉ ማን ነው የሚሰማ? ይቅርታ ጠይቁ። አሁን ይቅርታ እንጠይቅ። ይልቅስ ጨለማ ሳይጠፋ ሳይነጋ ለሊቱ ይቅርታ ጠይቁ። አሁን ነው ሰዓቱ። እየታገልን ሞተን ሞተንም እየታገልን ጌስታፖ ወያኔን ካፈር ጋር ቀላቅለን ጮራው ሲፈነጥቅ ቀብሮ ሲጠናቀቅ ያኔ አረ ያሳፍራ ያኔማ አይቻልም ማርም ብሎ ማልቀስ ይቅርታ መጠየቅ ጮራው ሲፈነጥቅ ቀብሮ ሲጠናቀቅ እናም ይቅርታ ጠይቁ። አዎ ይቅርታ እንጠይቅ። ይቅርታ ጠይቁ። እስከ መቼ ድረስ ለፋሽስት ወያኔ ማጠፋ ምትሆኑት ልክ እንደ ጠመሪ? ይቅርታ እንጠይቅ። አዎ ይቅርታ ጠይቁ።
አድማጮቻችን በማስከተል ከአቶ አያሌው መንገሻ ጋር ያደረግነውን ቃለ ምልልስ ክፍል 4 እናሰማለን። አቶ አያሌው ወያኔ በምን አይነት ሁኔታ ተገደደ እዚህ ደረጃ ላይ እንደደረሰ በስፋት ያስረዳሉ።
ኦሮሚያ ላይ የመሬት ያጁ በጣም በመጠኩ ለመሬት ያጁ ለገቢ መጠናቸው መብዛት ይባል ከተሞችን ያለገደብ መለከት የአዲስ አበባ ከተማ የአዳማ ወይ የናዝሬት ከተማ የደብረዘይት ከተማ ሌሎች ከተሞች እንደዚሁ ሌላው ቀርቶ ከአማራ ክልል የባህር ዳር የጎንደር ከተማዎች ሌሎች ከተሞች የመለጠጣቸው አስፈላጊነት መሬቶቹን ለመቸብቸብ ከሌላ ቦታ የመጡ ሰዎች ይሰሯቸው የነበሩ አስነዋሪ ነገሮች ነበሩ። ለምሳሌ የኦሮሚያ መሬቶች በሲቪል ጥገኛ የሆነው የትግራይ ባለሀብቶች ወይም ነጋዴዎች ወይም ደላሎች ብቻ ሳይሆን ወታደሩም ጭምር የተወረረ ነበረ። ወታደሩ በተለያየ እንቅስቃሴ ጸረ መንግስት አቋም ያላቸውን ኃይሎች ጨፍልቆለት ሲመለስ መሬት ይሰጠዋል መደለያ። ለምሳሌ ጎንደር አካባቢ የማስታውሰው እንደዚሁ ጎንደር በ1996-97 ሰዎች ነበሩ፣ ከዛም በፊት ነበሩ ከቱን ዝቅም እያሉ እነዛን ለመጨፍለቅ የአጋዚ ሰራዊት የተለያዩ የትግራይ ወታደሮች ወደ ጎንደር ከተማ ዘልቀው የመጡበት በዛም ሰፍረው የቆዩበት ሁኔታ ነበር እና ሹፈየ የሚባል ነበር ያን ጊዜ የከተማው የመዘጋጃ ቤት ከንቲባ። እና ለዚህ ሰው ለሰራዊቱ መሬት እንዲሰጥ ትዕዛዝ ተላለፈለት። ከ500 ለበለጠ ወታደር የጎንደርን መሬት እንዳለ ነው ያስረከባቸው። ይሄ ማለት የአርሶ አደሩ መሬት ነው። ይሄ ማለት የጎንደር ህዝብ መሬት አጥቶ አንድ ሰው በሚኖርበት ቤት ውስጥ 5-10 ሰው የሚኖርበት አጋጣሚ የተፈጠረበት ነው። ዋናው ነገር እንደ ደቡብ አፍሪካ የጎንደር ህዝብ ወደ ዳር እየወጣ እንደ ደቡብ አፍሪካ ጥቆች እንደ ነጮቹ ደግሞ መጤዎቹ መሃሉን የንግድ ተቋማትና መመኖሪያ ሆኖ የተረከቡበት አጋጣሚ ተፈጥሮ እንመለከታለን። በዚያን ጊዜ እንደውም አሳውሳለሁ እነ ኮሎኔል ኢትዮጵያ የተባሉ ይሄንን መሬት ከሚገባ በላይ ይሸጠው አሁን ባለ ሆቴል ሆኖ ባህር ዳር ከተማ በንግድ ላይ የሚገኝ እነ ሀራንሺ የሚባል ኮሎኔል አለ፣ የሰራዊቱ የብርጌድ አመራር የነበረ እነ ጀነራል አብርሃን የምታያቸው በሙሉ የጎንደርን መሬት፣ የአዲስ አበባን መሬት፣ የሌላውን መሬት፣ የኦሮሞ መሬት ቸብችበው አጣም የሆኑ ህዝቦች ናቸው። እነዚህ ሁሉ ይከናወኑ ነበር። በእነዚህ ምክንያቶች ህዝቡ የተናጠልና የጋራ አመጾች ያደርግ ነበር። ሌላው የጋምቤላ አኝዋክ አመጽ ነው። የጋምቤላ የአኝዋክ አመጽ ከ1991 ጀምሮ እስከ 1996 ድረስ የቀጠለ ነው። በዚህ አመጽም እንደውም ማሳውሰው በ1995 አንድ የስደተኞች እና ከስደት ተመላሾች ጉዳይ ዋና መምሪያ ይሄ መምሪያ በደህንነት ተቋም ውስጥ አንዱ አካል የገንዘብ ምንጭ ነው፣ የተሽከርካሪዎች ምንጭ ነው። ምክንያቱም ሰሌዳቸው የኤንጂኦ ወይም ደግሞ መንግስታዊ ያልሆኑ ድርጅቶች በመሆናቸው ለታፈኑ ሰዎች አፍኖ ለመውሰድ ህዝቡ ሳይነቃ መጠቀሚያዎች ስለሚደረጉ ተሽከርካሪዎቹ የዩኤንኤችሲአር ተለያዩ ድርጅቶች ይመጣሉ። እነዚህን ተሽከርካሪዎች ሰሌዶቻቸውን እየቀየሩ ለደህንነት ተግባርም ይውላሉ። በርካታ ገንዘብ ለኦፕሬሽናል ስራ ኬንያ ተልኮ ለመታፈን፣ የመን ልከው ለማፈን፣ ሱዳን ለመጣት፣ ሶማሊያ ለማፈን፣ አውሮፓም አሜሪካም ውስጥ ተባባሪ ለመመልመል ወይም ደግሞ ከመሰላቸው ሰው ገዝተው ውደዳት ለማድረስ ሁሉ ይጠቀሙት። ትልቁ ገንዘብ ከዚህ ከስደተኞችና ከስደተመላሾች ጉዳይ ዋና መምሪያ ለውጭ መረጃ መምሪያና ለጸረ መረጃ መምሪያው የሚሰጡ ገንዘቦች ናቸው እና እንዲህ እንዲህ የሚከናወኑ ነገሮች ነው እና በዚህ መስሪያ ቤት ውስጥ ይሰራ የነበረ የደህንነቱ የደህንነት ተቋሙ ሰራተኛ ተገደለ። አቦቦ የሚባል ይመስለኛል ወይም እንደዚህ አካባቢ ስደተኛ መጠለያ ነው ከጋምቤላ ወደ አቦቦ መሄጃ እና እዛ መጠለያ ውስጥ ነበር የሚሰራ ተገደለ። ማን እንደገደለው አይታወቅም። በዚህ ምክንያት ተደርጎ ህብረተሰቡን አመሱት። ከ500 በላይ ያኙዋክ ተወላጆች በአንድ ቀን ተጨፈጨፉ። በአንድ ቀን ያውሉ አኙዋክ መሆኑ ብቻ እየተለየ ነው ሲጨፈጨፍ ነበር ከኑየርም እየለዩ ማለት ነውና በአንድ ቀን ያን ሁሉ ሲጨፈጨፋቸው ባጋጣሚ የክልሉ የደህንነት ኃላፊ ኦቦንግ አልዋን የሚባል ነበር። ይሄ ጓደኛዬ ነው ለኔ አብሬ ነው ይሰራ የነበረውና ኦቦንግ አልዋን በስተመጨረሻ ወደ ኤርፖርት ተበቃ። ዛው ጋምቤላ ኤርፖርት ሄዶ ነበር። ከጋምቤላ ኤርፖርት ደግሞ ወደ የክልሉ መንግስት ተቋማት ቀይረውት ያሰሩ እንደነበር አሳውቃለሁ። ይሄንን ከነሚስቶቹ ደብደቦታል። ሁለት ሚስቶች አሉ እና ከነሚስቶቹ ነው የደበደቡት። የደህንነት የነሱን ተወካይ እና አካል ጎደሎ እስከሚሆን ድረስ ማለት ነው። እኒህ ሁሉ ነገሮች ተፈጽመዋል። በዚህ ምክንያት በ97 ዓመተ ምህረት ጋህነን የሚባል ነጻነት ድርጅት የጋምቤላ ነጻነት ህዝብ ነጻነት ግንባር በሚል አንዳንዴ ደግሞ ከነ አቷት ፖንት ጋር ያገናኙታል። ይሄ ድርጅት ገብቶ ጋምቤላ ውስጥ የተወሰኑ ባለስልጣናትን የህብረተሰብ ክፍሎች የጎዳበት ሁኔታ ነበረ እና እነዚህ ሁኔታዎች ነበሩ። የቤነን የቤንሻንጉል ህዝብ ነጻነት ተቀናጀና የበረታ እንቅስቃሴ በቤንሻንጉል ውስጥ በስፋት የተከሰተበት ወያኔ ለመጨፍለቅ ያደረገው ጥረት ከፍተኛ ነው። እንደውም 1988 ታምራት ላይ እኔ አሶሳ ድረስ መጥቶ ችግሩን በግምገማና በማጋለጥ በተለያዩ ነገሮች ለመፍታት የሞከረበት 77 የሚሆኑ የኦሮሞና የበርታ ተወላጆችን ያሰረበት በኋላ ከሶስት ወር በኋላ እሱ ራሱ 78ኛ ሆኖ በአዲስ አበባ ታሰረበት ነባራዊ ሁኔታዎች እንደተከሰቱ እናስታውሳለን እና ይሄ የመጀመሪያው እንቅስቃሴ ይሄ ነበር ለማለት ነው። ይሄ ነበር በኋላ ሁለተኛው አመት ደግሞ 1997 እስከ 98 አመት ነበር። ያ አመት ምርጫን ተከትሎ የታጠቀን ኃይል በምርጫ ካርድ እናስወግዳለን በሚል ከንቱ ስለ በቀሰቀሱት ቅስቀሳ የፖለቲካ ድርጅቶች ምንም ስትራቴጂ ምንም ግብ ባልነበረ ሁኔታ እርስ በርሳቸው ሳይተማመኑ ውስጣቸው እነማን እንዳሉም ሳይገነዘቡ በነበረው ክፍተት በርካታ ሰዎች አመጻዋል። አዲስ አበባን ከተማ አንቀጥቅጦታል። ሚሊዮኖች ተሰልፈዋል። ቤተ መንግስቱንም ለማዝ ጥረት የሚያደርግ ኃይል ሁሉ ነበር። መድረኩን ይዘው ይናገሩ የነበሩ ሰዎች ናቸው ያቆላሹት። ሌላ ጉዳት ሳናደርስ መበተን ያለብን ያሏቸው ያሉት ያፈረሱ የህዝቡን አመል ወጣችን ለሱበት ተቃዋሚ ነን የሚሉ የኢትዮጵያን ባንዲራ ቀለም ያለው ነገር ለብሰው ለመታየት የሞከሩ ለመታመን የሞከሩ በዚህ የሸነገሩ ሰዎችን እንደነበሩና ተሳውሳለች። በዚህም አዲስ አበባ ከተማ፣ በአማራ ክልል፣ በኦሮሚያና በሌሎች ክልሎች ከ2800 በላይ ሰዎች ሞተዋል። የደህንነቱን ትክክለኛ ዳታ ነው የምነግርህ። ከ2800 በላይ ተገለዋል። በየገጠሩ ኮሮጆ ነጥቀው ሲሄዱ ከዛ እርስ በርሱ ህዝቡ ሲጋደል እንደገና ደግሞ በተፈጠረው የመንግስት ደጋፊና ተቃራኒ መሃከል በተፈጠረ ክፍተት በሰራዊቱ ይገደል የነበረው ነገር ከመጠን በላይ ነው። ከዚህ ውስጥ 364 አዲስ አበባ ከተማ የተገደሉ ናቸው። ያመጡ አካል ነው። ከ80,000 በላይ እስረኞች የታሰሩበት እስረኞች ከ80,000 በላይ 17,000 ብርሸለቆ ብርሸለቆ ወታደራዊ ማሰልጠኛ 24,000 በጤሳ ሌሎች በርካቶች ደግሞ በተለያዩ ጦር ሰፈሮች ለጊዜው ቁጥራቸውን በማላውቀው ሁኔታ ከ ከ80 ሺህ በላይ እስረኛ የታሰረበት የክንጅት አባላት የቀድሞ ሰራዊት አባላት የቀድሞ ባለስልጣናት የአፋተው የተጠረጠሩ ሰዎች ወይም የተለያየ የፖለቲካ ድርጅቶችና አመለካከት ያላቸው ተብሎ የተፈረጁ ሰዎች። ስለዚህ እነዚህ ጦር ሰፈሮች፣ መጋዘኖች፣ ትምህርት ቤቶች፣ እስር ቤቶች፣ ዋሻዎች ሁሉ ማጎሪያዎች የሆኑበት አጋጣሚ መለስ ዜናዊ ከአዲስ አበባ ያ ሁሉ ህዝብ መሰብሰብ ተማምኩት ለሚያጠቃልል በተረዳበት ጊዜ ወደ ደብረ ዘይት በሄሊኮፕተር ይሸሸበት ሌሎች ሁኔታዎች የተከሰቱበት የተፈረካረፉበት ከዚህ ተነስተን ነው እንግዲህ እነዚህ ሁሉ ጥለውት ያለፉት አሻራ እነዚህ ሁሉ አስቀምጠውት ይሄ ያለፉት ነገር ተጠቆ ከ2010 ያለፉት 5 አመታት ከትንሽ ወደ ትልቅ እያደገ የነጣው አመት በነገራችን ላይ ከ98 ዓመት ለደብረ ናዝሬት ሆነበት ጊዜ የሚሳቆረው ያላፊ ሆነ የተማሪዎች አመት የናዝሬት ከፍተኛ ሁለተኛ ደረጃና የመሰናዶ ፕሪፓራቶሪ ሁለት የሚባሉ ተማሪዎች የደብረ ዘይት የባሌ የሻሸመኔ የአርሲ ያሰበ ተፈሪ አጠቃካ ያሉ ትምህርት ቤቶች ሁሉ ያመጣለ ይሄ በእኔ አካባቢ ያለው ነው። በሁሉም ኦሮሚያ ክልል ግን ተመሳሳይ ነው። እነዚህ ራመዞች የፋብሪካ ወዛደሮች የመንግስት ሰራተኞች የሚያሳዩ አጥቻዋን ሳቦታጆች ከግምት ውስጥ ገብቶ ፓብሊክ ኦፒኒየን ወይም የህዝብ አስተያየት ሰብሰብ ተብሎ ለበደነት ተቋሙ መመሪያ ወረደ። በመመሪያው መሰረት ሁሉም ካለውን ከተማረው ካልተማረው ከከተማው ከገጠሪው ከወጣቱ ካዛውንቱ ከመንግስት ደጋፊው ከተቃዋሚው ከገለልተኛው ከስቴቱ ከወንዱ ብቻ ምን አለፋ ሁሉንም ያማከረ የህዝብ አስተያየት እንዲሰበሰብ ነው የተፈለገው። በዚህ መልኩ ለወራት ይህን አስተያየትን ሰበሰብ ቆየን አቀረብን። 20 ገጽ ሪፖርት ያቀረባለ፣ 40 ገጽ ያቀረባለ፣ 5 ገጽ ያቀረባለ እንደዚህ ነው። በወቅቱ ወደ 15 ገጽ የሚሆን ሪፖርት አቀረብንና በመደምደሚያ ላይ እነዚህ ሁሉ የሚያመለክቱት ህዝቡ በዚህ መንግስት አለመደሰቱንና የተለያዩ አስቸጋሪ ሁኔታዎች የተፈጠሩበት ስለመሆኑ የሚያመለክት ነው። ከዚህ ይሄ ብቻ ሳይሆን የውጭ መረጃ ኃይሎች ከጅቡቲ ወይም ደግሞ ከፑትላንድ ተነስተው ያንን ቤዝ አድርገው የሚሰሩ የመረጃ ድርጅቶች የውጭ ኃይሎች ደግሞ የሚሉትም አለ። ምክንያቱ ባልታወቀ ሁኔታ ኢትዮጵያን አንድቀ አመጽ ያሰጋታል የሚልም ነገር በወቅቱ የወጣ ነገር ነበር። እና እነዚህን ሁሉንም ነገር አገናዝበን አይተን አመጾች ይመጣሉ። እነዚህ አመጾች ተፈጻሚ ይሆናሉ። መነሻቸው ምንም ይሁን ምን አይታወቅም። ብቻ ግን አመጽ የሚገነፍልበት ነባራዊ ሁኔታ የሚጠብቅ ህዝብ ግን ይታያል። ስለዚህ ያስፈልጋል ተማሪዎችን ማነጋገር ያስፈልጋል። ላመጣችሁ ምክንያቱ ምንድነው መባል አለበት። መንግስት ሰራተኛም እንዲሁ የጎንደር አርሶ አደርም የጎንደር ተማሪዎችም እንደዚሁ ተማራው ክልል እንደዚሁ በሚል አቀረብን እና ተወሰነ ሰው ነው ያቀረበው። ሌላው ጥሩ ነው ተራ ህዝቦች ገብተውበት ነው ኦነግ ገብቶ ነው ያፓ ገብቶ ነው ምናምን ተባለ። ይሄ ሁሉ የሚያስኬድ አይደለም። የሚያዩን መሰረት አድርጎ ነው ግን ህዝቡ አንብጽ የነበረውና በኋላ ያይነሳም ይሄ የግል አስተያየት ነው ተባልኩኝ። ከወልደ ስላሴ አሁን ቃሊቲ ማረሚያ ቤት ነው ያለው። ቃሊቲ ማረሚያ ቤት የገባው በሙስና ይባላል። ሙስናውን ከ4 ሚሊዮን በላይ አካውንቱ እንዳለ ይታወቃል። ይሄ ልጅ በ83 ከትግራይ ሲመጣ ሬዲዮ ኦፕሬተር ነው የነበረው። አንድ ብር እንኳን በእጁ ያልነበረው ልጅ ነው። እንደገና ወደ 12000 ቶን ሲሚንቶ በፋሩክ ጉምሩክ ያሻሻጥ መንገድ አውጥተው ከነገብሮ ሀድ ጋር ሲሸጡት ሽጠው ነው የተጠቀሙት ለራሳቸው። ባለቤት የሌላቸው የጉምሩክ አሻሻጥ ዘዴዎች አሉ። የተወረሱ እቃዎች የውርስ እቃዎች አሻሻጥ እና ይሄ ሁሉ ሲያደርግ ያልተወነጀለ በስተመጨረሻው አስታውሳለሁ በ1996 ምርጫ የማዕከላዊ ኮሚቴ የህወሓት ማዕከላዊ ኮሚቴ ምርጫ ሲተናወን ደብረጽዮንን እሱ ከኔ በምን ይበልጣል ለምን የማዕከላዊ ኮሚቴ አልሆንም በሚልበት ጊዜ መለስ አንተ ልጅ ነህ ትንሽ ይደግ ብለን ነው ልምድ ያስፈልጋል ሲለው ሁሉም ልምድ የለውም ሁሉም እየገባ ያወቃል እንጂ ምን የትኛው ልምድ ኖሮ ነው ብሎ ተናገረ። ያ ጊዜ እና አንቺ ተነክሳበት ቆየችና ጌታቸው እሱ መጨረሻው በ2003 ነው ያሰረው አሳውሳለሁ 2004 ዓመተ ምህረት አሰሩት እዛው ነበርኩኝና ይሄ ሰው ነው እንግዲህ አንድ ጊዜ አይ ይሄ ያንተ አመለካከት ይሆናል አለኝ የኔ አመለካከት አይደለም በሁለት አመት ውስጥ አመጽ ባይነሳ አሬም ከሰራይ ልባረር ስተቴንም ገነዘባ ተገም ትክክል ነበርክ በተለይ ብቻ አንድ ቃል ፈልጋለሁ ይሄ በላያየ እኔ እንዲህ እየተባለ በነዚህና በተለያዩ ምክንያቶች ከመረጃ ተቋሙ ወደ ተበቃውና መብራ እንደሄደ ተደረገበት እና ከመረጃ ሰራተኛነት ወደ አስተዳደር ሰራተኛነት የተቀየርኩበት ሁኔታ ነበር እና ምን ልፈልጌ ነው አመጹ እንደሚመጣ እየታወቀ አመጹም እንደተከናወነ እየታወቀ ግን ለአመጹ የሚሰጡት ምላሽ አፍራሽ ነው ያ ነው ይሄን ደምሮት ወደ ተንታ ከታሳ እንደው ማለት ዓለም አቀፍ ማለት እንችላለን ዲያስፖራውም ጭምር ያመጸበት ነው ስለዚህ ያመጽ ተከስቷል የዚህ አመጽ ኢኮኖሚያና ሰባሉ ውድመትን አስከተለው ብዙ ሰዎች አልቀዋል ታስረዋል አካላዊና መንፈሳዊ ጉዳት ደርሶባቸዋል ንብረት ወድሟል ተቃጥሏል ተዘርፏል እነዚህ ሰዎች ከእስር ቤት ሲወጡ እንኳን የሚሉት የሚቀምሱት የላቸውም ከስራቸው ተወግደዋል የገቢ ምንጭ የላቸውም አሁን የቤት ተመልካች ናቸው የሞቱት እንዳሉ ሆኖ ማለት ነውና የኢትዮጵያ ህዝብ በአገር ውስጥም ሆነ በውጪ ባንድ ላይ የተነሳሳበት አጋጣሚ ተፈጥሯል በህዋት ውስጥ ክፍፍልንም ፈጥሯል ያው የክፍፍሉን ማሳያ ደግሞ እና አባይ ወልዱ እና ዜብ እና ሌሎች የመሳሰሉ ሰዎች በደንብ ወጥተን የታጠቀ ሰፋና ደብረ ጽዮን እንዲሁም ሌሎች የደህንነት ለጊዜው ከፊት ማናያቸው ድብቅ ሰዎች እንደሱ በከፍተኛ መረጃ በማክረ ፖለቲካው ዘር ማክረ ኮሚቴው አባላትም በመሆን በእነዚህ በመሳሰሉት ሁኔታዎች ያላችሁ ወሳኝነት ሚናም የሚጫወቱ ሌሎች የደህንነት ሰዎችም አሉ። የውጭ መረጃ ኃላፊ፣ የጸረ መረጃ ኃላፊ፣ የጥበቃውና መመሪያ ኃላፊ፣ የትምህርትና ስልጠና ዋና ኃላፊ እነዚህ የሚባሉ ቁልፍ ሰዎች ናቸው። የህዋት ሰዎች ናቸው። አሽካና ና ፈጠሩት ቡድን የና ዘመን ቡድን እስከ ማሽከንተር ፈጥሯል። የገንጋማ ጊዜው ለመጀመሪያ ጊዜ ለተራዘሙ በርካታ ሳምንታት እንዲቀጥል ተደርጓል። የገንጋማ ስራታቸው የነበረው ውጤትና ያንዳንዱ ነገር ይፋ ያልወጣበትና በድብቅ የተቀጠለበት ሁኔታ ተፈጥሯል። ጥንዮችን አስፈትቷል። ያመራር መለዋወጥንም አስከትሏል። የሥርዓት ለውጥ ሳይሆን ያመራር መለዋወጥን አስከትሏል። በኃይለ ማርያም አብይ እንዲቀራ አድርጓል። ሚኒስትሮች እንዲቀያየሩ ተደርጓል። ኮሚሽነሮች ወይም ምክትል ሚኒስትሮች ሚኒስትር ዴኤታ የነበሩ ሰዎች ወደ ሚኒስትርነት እንዲመጡ ሆኗል። ስለዚህ መቀየር ነው። ዞሮ ዞሮ የተወሰነ አንድርከን ሁለት እርከን የማደግ ወይም ከሚኒስትርነት ወደ ሚኒስትርነት መሄድ ከኮሚሽነር ወደ ኮሚሽነርነት ማለት ይሄን አጥራ ተከስቷል። ይሄ ደግሞ ሰላማዊ ሽግግር ነው አይደለም። በዚህ መልኩ የሚታይ አይደለም። የሹም ሽረት ተግባር ነው። ያለም አቀፍ ያስቸኳይ ጊዜ አዋጅ ለሁለት ጊዜ ያህል አዋጅ በማያስፈልግባት ሀገር በማያስፈልገው ነባራዊ ሁኔታ ህገ መንግስቱ በማይፈቅደው ራሳቸውና በማይሆን ሁኔታ ለሁለት ጊዜ ታውጇል። ይሄ ማለት የአመት ህወሓትን ከጠበቀው በላይ ያንገዳገደው ለውጥ የተደረገው ተመልሶ ለመንሰራራት የማይችልበት ነባራዊ ሁኔታ ደርሶ ነበር። ያለፉት 5 ወራትስ ብለን ደግሞ መገምገም አለበት። ያለፉት 5 አመታት ያመጽ ጊዜ አይተናል። ያለፉት 5 አመታት ያመጽ ጊዜ ከኦሮሚያ መነሻው አምቦ ነው። ከአማራ ክልል መነሻው ጎንደር ነው። ከደቡብም መነሻው መጀንገርና ሌሎች ናቸው። ወላይታ ሌሎችም አካባቢዎች በመነሻነት እነዚህን በነዚህም ሁሉንም ያጥለቀለቀ አመጽ ተከናውኗል። እነዚህ አመጾች ከፍተኛ ትምህርት ሰጥተዋል። የውጭውንም ኃይል አስተባብረውታል። የውስጡና የውጭው ለመናበብ ምክንያት ፈጥሮለታል። ማህበራዊ ሚዲያው በሰው ግንኙነቱ ሌሎችም ሆነው አስተዋጽኦ አበርክተዋል። የተለያዩ ሚዲያዎችም በወቅቱ ጥሩ ሰርተዋል ማለት በሚቻልበት ደረጃ ተሰርቷል። አብዛኛው እውነት የሆነ ከፊል ውሸት እና ለስተኛው ውሸት የተጋነኑ መረጃዎች ተላልፈውበታል። ጆናኖሮ ግን ህብረተሰቡ ሊያደርገው ከሚገባው አመጽ አልገደበው። ሁሉም ተከናውኖ ግን አመጽ ተከናውኖ ግን እነዚህ ሁሉ የተገፉበት አመጾች እና አደጋዎች ባለፉት 5 ወራት እና 4 ወራት አቅጣጫቸው ተቀይሮ ወዳልሆነ መንገድ ተመርተዋል። በዚህ ምክንያት ያ ሁሉ አመጽ ውሃ ተደፍቶበታል። ተቀለበሰው የህዝቡ ነጻነት ተቀለበሰው ወያኔ ተከፋፍሏል ተብሎም ተዘመረለት። በቀቢጸ ተስፋ ተከፋፍሏል። የነሱ ክፍፍል በግምገማና በስልጣን ሽምሽር ያስተካክሉታል። የኛን ጉርለት ግን በቀላሉ ምናሻሽለው አይደለም። አንተን ተጠብቃለህ ትራመት ባዴን እና አውዴን እንዳፈረገጡ ነው ተብሎ ተነገረ። እንደውም በፍርጫ ወቅት ባዴን እኛ ከወዴሎች መማር ያለብን ብዙ ነገር አወቀን። ጠቅላይ ሚኒስትር ሲመርጡ እኮ በቃ ባሸናፊነት እንዲወጡ ትልቅ የሆነ ድርጅት ስራ ሰርተዋል ተብሎም በአንድ ሚዲያ ተላለፈ። አንድ ግለሰብ አስተላለፈ። በቀጥታ እንዳለ ህዋቶች የሰጡትን ነው የገለጸው። በመሰረቱ ባዴን ከኦህዴድ አይማርም። የኦህዴድ ቁልፍ መሪዎች መርኮኞች ናቸው። ማራኪዎቹም ህዋቶችና ባዴኖች ናቸው። እንዴት ነው ማራኪ ከተማራኪ የሚማረው? እንዴት ነው ደረጃውን ጌታቸው አሰፋ ወይም ደግሞ ስሞን ወይም ሌሎች ካባዱላ የሚማሩ ትኩማ ደመቅሳ የሚማሩ ከሌላው የሚማሩ እንዴት ነው ከነሱ በታች ሲሆኑ በኋላ ያሞገስናቸው ልጆች ከነዚህ ሰዎች አፈንግጠው ለመውጣት አድራይ የደህንነት የኢኮኖሚ አቅም ኖሯቸው ደጋፊ ማህበረሰብ ኖሯቸው ያንን ሊሰሩ የሚችሉ ተብሎም አልታሰበበትም። ብቻ ወያኔ ቢስቶር ይሆነ በጣም በተሳሳተ መንገድ ዲስ ኢንፎርሜሽን በማስተላለፍ ድል አደረገ። የተዛባ መረጃ በማስተላለፍ አንድም ቅጥረኛ በሆኑ ሰዎች ተልኮ በየሚዲያው በተሰገሰጉ ሰዎች፣ ሁለትም ባላወቁ ሰዎች ወያኔን ስላላወቁት እውነተኛ የመረጃ ምንጭ እየመሰላቸው ከመረጃ ምንጮቻቸው የሚያገኙትን እንደገና እንዳለ ሳያላምጡ በማስተላለፋቸው በእነዚህ በመስተሳሰሉ ነገሮች በርካታ ችግሮች ተከሰቱ። አሁን ያንን ለመጠገን የተለያዩ ሁኔታዎች እና ያለን የተለያዩ ንግግሮች ይደረጉ። የባዴን እና የወዴድ አነስተኛ አመራር አነጋገር ማምለክ ባሻገር ህዋትን ከማምለክ ባሻገር የተለየ አፈንጋጭ አቋም መጠበቅ አይገባንም። በሁለቱ ድርጅቶች ወገድ ቅድ አለ ተብሎ መነገሩ መራቅ አሳፍራል። የወዴድ አመራር የባህር ዳርን ጉብኝት አጋኖ መመልከት ነበረ። አንድነት ፈጠረ። ኢትዮጵያዊነት ሱስ ነው አለ። ኢትዮጵያዊነት ሱስ ስለመሆኑ የራሱን ወገኖች ማሳመን ሳይችል አማራን ሊያሳምነው አይችልም። ምክንያቱም የአማራ ልቡ ላይ የተለቀሰው ኢትዮጵያዊነት ነው። የኢትዮጵያ ባንዲራ ነው። የኢትዮጵያን ካርታ ነው። ስለ ኢትዮጵያዊነት አሁን ሌላ መስ ይቻላል። የአፋር ሱልጣን አሊ ሚራህ የተናገሩትን አስታውሳለሁ። ስለ ኢትዮጵያዊነት በተመለከተው የኢትዮጵያን ባንዲራ እንኳን አፋሩ ገመርቶቻችን ቀለሙን ያውቃሉ ነው። እውነተኛ ስለ ኢትዮጵያዊነት ሊሰብኩን ይገባል። የራሱን ወገኖች መስበክ በቻለ ለመገንጠል 10 ጊዜ ከሚጮሁና በርካታ ደባዎች የሚሰሩትን ኃይሎች መመለስ የሚችል ፖለቲካዊ አቋምና ስብዕና መያዝ ያስፈልጋል። በመጀመሪያ ደረጃ ኦነግን መመለስ ያስፈልጋል። ኦዴግን መመለስ ያስፈልጋል። ኦዴግን ኢትዮጵያዊ ማድረግ ያስፈልጋል። ኦዴግ የሚባለውን ከኦነግ ያፈነገጠ ተስፋ የቆረጡ አዛውንቶችን እነሱን ኢትዮጵያዊነት ማስተማር ይቻላል። ሌሎችን ማስተማር ይቻላል። ኦፌኮን ማስተማር ይቻላል። ኦፌኮን ባንዲራ ቢሆን የኢትዮጵያ ባንዲራ አይደለም። ስለዚህ እንዲህ አይነት ዝመና ዝመጣ አገዙት አጋነኑት ቅንያጣ እስከታ ተደረገ። በዚህ ምክንያት ትግሉ ከሸፈ ማለት በሚቻል ደረጃ ነው ያለው። እውነተኛ ባልሆኑ መረጃዎች የተመሰረተ የወያኔ ፕሮፓጋንዳ ሰለባ ሆኖ ሚዲያዎች ህዝቡን ሰለባ አደረጉት። በዚህ ጥገኛ አደረጉት። በዚህም የጠቅላይ ሚኒስትሩን ምርጫ አስመልክቶ የተሳሳቱ አወዛጋቢ መረጃዎች በውጭ ሚዲያ ሲናፈሱ ቆይተዋል። ለምሳሌ ማስተዋወቀው ለሁለት ሳምንታት አብይን አልመርጥም በህዋት ወይም ሌሎች ጭቅጭቅ ላይ ናቸው ተባለ። ይምል አጨቃጨቃቸው አንድ አሻንጉሊት ለማስቀመጥ ጭቅጭቅ አያስፈልግም። አንድ ደብረጽዮን ብቻ ሄደና ቁጭ ብሎ ሊለው ይችላል። የድርጅቱን ህግ ከመጠበቅ አንጻር ግን ማስተማርከን ያስፈልግ ነበር ተደርጓል። ዶክተር አብይን መርጦ በቦታው ለመተየም አንድ ቀን ብቻ እንደፈጀው ሌሎች ሁለት ሳምንታት ስልጣና ነበሩ። ስልጣናው ለሱ የሚሰጥ ስልጣናና ለሌሎች አዲስ ለመሪነት የታጩ ሰዎች የሚሰጣቸው ስልጣና ነበር። አዲስ የወያኔ ስትራቴጂ ዋካቹ ኢትዮጵያዊነትን ዘምሩ ዋካቹ ስለካራ ማራ ስለዮሐንስ ለሚኒሊክም ተናገሩ ተባሉ። ይሄንን መንገር ተከተሉ ተባሉ። ያለፈውን ህዝብ የሚያስቀየው ንግግር ተው ተባሉ። የማሰልጠኛውን ጊዜ የስልጣናው የውይይቱን ጊዜ ወዋት መልክቷን የምታስተላልፈበትን ጊዜ እንደ ጭቅጭቅ ዘመን ተደርጎ ከተላለፈ በምንም አይደለም በጭቅጭቅ አይደለም። በመሰረቱ አሁን ደብረጽዮን ነው የሚቀለው ሽፈራው ሽጉጤ ነው የሚጥለው ለህዋት ያውም ዘረኝነት ነቀርሳ በተራበት ህዋት መሪዎች ውስጥ እንደሰው ሳይሆን እንደሚናገር እቃ የሚያዩን ሽፈራው ሽጉጤ ሊመርጥ ይችላል ሆነ የህዋት መሪዎች አብይን ሊመርጥ ይችላል ወይ ደመቀ መኮንን በማላ አቋርጠውታ ነው የተባለው። ደብረጽዮን ሁለት ድምጽ ብቻ ስጡኝ ልክ እንደተወዳደርኩ ለማስመሰል ይሄን ድራማ ግን ያልሆነለት ማህበረሰብ ወይም ደግሞ በተልእኮ በኢትዮጵያ የተሰገሰጉ ሰዎች አራገቡት እንዴ ይለወጣሉ እኮ ያለኝ ሰው አለ። አንዳንድ ሚዲያ ለንደን የሚያስተላልፍ ልጅ አለ ሌላ አይ ይለወጣሉ እኮ ነብይና ለማማ ተለውጣዋል። እነሱ እኮ አዲስ ኦፒዲዮ ናቸው የድሮዎቹ አይደሉም። አቡለድ አረጋቸው በአንድ ቀን ከፋብሪካ ተሰርቶ የሚወጣ ብስኩት የሰው ልጅ አምሮ እኮ ነው። 25 አመት ይበልጣል 27 አመት ይበልጣል 15 አመት የነበረው ልጅ 27 አመት በቆየበት ቆይታ የበለጠ አምሮውን ሊገዛው የሚችለው የ27 አመት ቆይታው ነው። እጥፍ ጊዜ ማለት ነው። የለማንም ያብይንም ማንነት ደግሞ ማቃቸዋል ነው መምሰል የሚችሉ ድፍረት የሌላቸው ግን ከወቅቱና ከሁኔታዎች ጋር ሊተጣጠፉ የሚችሉ መሳይ ሰዎች ናቸው። ምክንያቱም አማራጭ የላቸውም። ሌላ ቀድ እንኳን ቢያቀዱ የሚጠብቃቸው የተተናቸው ኃይል የለም። ይሄ ነው። ስለዚህ የዶክተር አብይን በተመለከተ ሰላማዊ የሽግግር ወቅት ነው የሚባለው ስትጠቀሙ አዋጁ ባለስልጣናትን መቀየር መዋቅርን እስረኞችን ወዘተን መፍታትን ብሎም ተናፈሰ። እነዚህም የታዩ ነገሮች ይችላሉ። ብልሽቱ እንዲቀጥል ይልቁን አስተዋጽኦ ተደረገ እና የታዩት ነገሮች በሙሉ ጉድለቶች ናቸው ብሎ መግለጽ ይቻላል። የሰላማዊ የሽግግር መንግስት አካል ነው ወይ የተባለው ቅድም የተጠየቁት አይደለም ነው። በመሰረቱ ለውጥ ስርነቀል ለውጥ እገናዊ ለውጥ አሰራርን አደረጃጀትን ባለስልጣናትን የመቀያየር ለውጥ ሶስት አይነት ለውጦች አሉ። ከሶስቱ ለውጦች ሶስተኛው ለውጥ ነው የተደረገው። አሁን ባለስልጣናትን ከቦታ ቦታ የማሸጋሸግ ለውጥ እገናዊ ለውጥም አይደለም። እገናዊ ለውጥ እኮ ስታደርግ ህዋት የሚከፍላቸው መስዋዕትነቶች የሚያገ መንግስቱ የሚቀርፋቸው የሚያስተካክላቸው የተጠሉት አንቀጽ 47 እና አንቀጽ 49 47 በአንድ ክልል ውስጥ ያለ ሌላ ብሔር ከተወሰነ ቁጥር በላይ ሲኖረው ወይም ደግሞ የፈረመ ሰው ሲያገኝ ከዚያ ክልል ራሱ ተገንጥሎ የራሱን ክልል ይመሰርታል ይላል። የራስን ድል እስከ መወሰን የሚለው ነው። ለኦጋዴሮቹ፣ ለኦሮሞዎቹ፣ ለሌሎቹ እኛ ህዋቶች አስቸጋሪ ሁኔታዎች ሲገጥሙን ያንን እንፈቅድላቸዋል እያረዱን እየመዘዙ የሚያታልሉበት ማታለያ ነው። እነዚህ ሁሉ መቼ ተደረጉ? በጠቅላላ በሀገሪቱ ያለ እስረኛ፣ የፖለቲካ እስረኛ፣ ሌሎች የኢኮኖሚ ክፍፍል እኩልነት፣ ሌሎች ነባራዊ ሁኔታዎች መቼ ተከሰቱ? አዋጁ መቼ ተነሳ? ማከራይ ይዘጋል ብሎ የቀድሞ ጠቅላይ ሚኒስትር ተናግሯል። እነጥ ነው ያን ቦታ ስለሚፈልጉት ነው ከእናንተ ሚዲያም ሰምቻለሁ እኔም በወቅቱ ተናግሬዋለሁ። ያን ቦታ ለሆክክልን ተፈልጉት በጣም ውድ ዋጋ የሚያወጣ አካባቢ ነው። ስለዚህ ወደ ጫካ ሄደ ማንኛውም ህብረተሰብ ስቃይና መከራ የሚያዩት እስረኞች በማያይበት የተደበቀ ነገር እስር ቤት ሌላ ቦታ እየተሰራ ነው ተሰርቷል ይሄ ነው። ስለዚህ አብይ ያለ ህዋት ፍላጎት ምንም አቅምም ሆነ ማንነት የለው። ምክንያቱም ጦር ኃይሉ ደህንነቱ የኢኮኖሚ አውታር ዲፕሎማሲው በሙሉ በትግሬዎች የታጠረ ወይ የታገረ ስለሆነ እናም ስርነቀል ለውጥ የነበረው አመጽ የኢትዮጵያ ህዝብ የሚፈልገው አብዛኛው ስርነቀል ለውጥ ነው። ስርነቀል ለውጥ ማለት የጠቅላይ ሚኒስትር ለውጥ አይደለም፣ የሚኒስትር ሹምሽረትም አይደለም። ስርነቀል ለውጥ ማለት በአጠቃላይ ወያኔ ያስቀመጠው ህገ መንግስት ማስወገድና ሌላ ህገ መንግስት ህዝባዊ ህገ መንግስት ኢትዮጵያን ታሪኳን ባህል ፍላጎቷን ህዝቦቿን መሰረት ያደረገ ህገ መንግስት ነው። አንድ የሚያደርግ ህገ መንግስት ነው። ወደ አንድነት የሚያመጣ ወደ አረንጓዴ ቢጫ ቀይ ባህል እንዲያፈጥራል። ተውኩት ሆራን የልጥ ባጣራም የተወገደበት አዲስ ፍራት የሚገነባበት መንግስት ማለት ነው። ብሔሮች ብሔረሰቦች ወይም ሌሎች ህዝቦች በፖለቲካው በኢኮኖሚው በማህበራዊ ጉዳይ እኩል ተሳትፎ የሚያደርጉበት ያለ አንዳች ተጽዕኖ ሁሉም ሰው ከክልሎች ወደ ክልሎች ተንቀሳቅሶ የሚኖር የሚሰራበት አሁን እዚህ አሜሪካ እንደምናየው ማንም ሰው ከዋሽንግተን ቴክሳስ ሄዶ መኖር ይችላል፣ ካሊፎርኒያ ሄዶ መኖር። ኢትዮጵያ ውስጥ ግን ከጎንደር ደቡብ፣ ከጎንደር ኦሮሚያ ሄዶ፣ ከጎንደር ትግራይ ሄዶ መስራት አይችልም። በአጠቃላይ ትግራይማ ትግራይ የነሱ ብቻ ናት። ኢትዮጵያ ግን የጋራችን ያውም የጋራችን በማትሆንበት ሁኔታ ነው ያለ ነው። ስለዚህ ለውጦች በዚህ መልኩ ብንመለከታቸው ጥሩ ነው። የግለሰቦች ሹምሽር ብለን ብናስቀምጠው
አምስተኛውን ክፍል በማክሰኞ ምሽት ፕሮግራማችን እናቀርባለን።
ከመጣ በግዙ ትከታ